ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። እንስተብኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ መስከረም 8 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ትግላችን ዛሬም ሊደናቀፍ ይችላል በሚል ርዕስ ከዝግጅት ክፍላችን የቀረበውን የዕለቱን ሐተታ እናስቀድማለን። የውጭ ኃይሎች በአገራችን ጉዳይ ጣልቃ መግባት አዲስ አይደለም። እያሳፈርን መልሰናቸዋል። አሁን ግን ለመገዛት ያሰፈሰፉ ወራዳ ዘረኞች ለጊዜውም ቢሆን ለውርደት ዳርገውናል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ልሳን ዴሞክራሲያ በ2009 እትሙ የጃዙር ቅኝ አገዛዝና ኢትዮጵያ በሚል ርዕስ የቀረበው ሁኔታውን በሚገባ ተንትኖታል። በዚህም ክፍል አንድ ዝግጅታችን ይተናቀቃል። በቅድሚያ ዜና። ወደ ውጭ ይላክ የነበረው የማዕድን ምርት ከጊዜ ወደ ጊዜ እያሽቆለቆለ መሄዱና በዚህም ምክንያት አገሪቱ የምታገኘው ከፍተኛ መጠን ያለው የውጭ ምንዛሪ መቅረቱ በተደጋጋሚ ተዘግቧል። ላለፉት ዓመታት ኢትዮጵያ ከማዕድን ሽያጭ ገቢ በአማካይ 500 ሚሊዮን ዶላር ስታገኝ የቆየች ቢሆንም በ2011 ዓመተ ምህረት የተገኘው 50 ሚሊዮን ዶላር ብቻ መሆኑ ታውቋል። የማዕድንና ነዳጅ ሚኒስቴር ያስጠናውና ሰሞኑን ይፋ የተደረገው ጥናት እንደገለጸው የውጭ አገር ዜጎች በህገወጥ መንገድ የኢትዮጵያን ድንበር አቋርጠው በማዕድን ስራ ላይ እንደተሰማሩ ያጋልጣል። በጥናቱ መሰረት የውጭ አገር ዜጎች በተለይ በቤኒሻንጉልና በጋምቤላ ክልሎች ድንበር ተሻግረው በማዕድን ውጤት ግዢ ውስጥ መሳተፋቸውና በርከት ያሉ የማዕድን ውጤቶችን ወደ ውጭ አውጥተው እንደሚሸጡ በምርመራ ተደርሶበታል ተብሏል። በማዕድን ፍተሻ ጣቢያዎች ላይ ቁጥጥር አለማድረግ፣ ስራውን በቴክኖሎጂ አለመደገፍና በህገወጥ ግለሰቦችና ድርጅቶች ላይ ህጋዊ እርምጃ አለመውሰድ የማዕድን ዘርፉን ለመቆጣጠር የወጡ ህጎችና አዋጆች በቂ አለመሆን፣ በክልሎች ያለው የማዕድን ስራ መዋቅር በበቂ በጀትና የሰው ኃይል አለመደራጀቱ ለችግሩ ምክንያቶች ከሆኑት ውስጥ ጥቂቶቹ ናቸው ተብሏል። መድኃኒቶችንና የህክምና መሳሪያዎችን ለመግዛት የሚወስደው ጊዜ መጓተቱ ለዜጎች ጤና መጓደልም ሆነ ለገንዘብ ብክነት ምክንያት መሆኑን የጤና ጥበቃ ሚኒስቴር አስታወቀ። የተለያዩ መድኃኒቶችንና የህክምና መሳሪያዎችን ለመግዛት ከ60 በላይ ጨረታዎች የሚወጡ መሆናቸውንና የግዢውን ሂደት ለማጠናቀቅ ከ8 እስከ 18 ወራት የሚወስዱ በመሆናቸው የግዢው ሂደት ዜጎችን በወቅቱ የሚፈልጉትን መድኃኒቶች እንዳያገኙ እንቅፋት ከመሆኑም በላይ ከፍተኛ የገንዘብ ብክነት እየፈጠረ መሆኑም ተገልጿል። ጨረታው ሳይወጣ ከተወሰኑ ኩባንያዎች ጋር የተደረገ ግዢ ገንዘብ ብክነትን የቀነሰ ከመሆኑም በላይ መድኃኒቱ ለተገልጋዩ በወቅቱ መድረሱ የተረጋገጠ በመሆኑ ከእንግዲህ ጨረታ ሳይወጣ ግዢ ለማድረግ የሚቻልበት መንገድ እየተቀየሰ ነው ተብሏል። የፈረንሳይ መንግስት የላሊባላን ውቅር ቤተክርስቲያን ለማደስ የተስማማ መሆኑ ታወቀ። ይህ የተገለጸው ለሁለት ቀናት በኢትዮጵያ ጉብኝት ሲያደርጉ በነበሩ የፈረንሳይ ባህል ሚኒስትር ነው። በቅዱ መሰረት ከፈረንሳይ የመጡ ባለሙያዎች በሚቀጥለው ሳምንት ወደ ላሊበላ ገዳም የሚሄዱ መሆናቸው ተገልጿል። የላሊበላ ገዳም የመስተንጠቅ ጉዳት እንደደረሰበትና አስፈላጊው የጥገና እርምጃ ካልተወሰደ የመፈራረስ አደጋ ሊደርስበት እንደሚችል በመግለጽ የገዳሙ ምዕመናን በተደጋጋሚ ባለስልጣኖችን መማጸናቸው ይታወቃል። የእንግሊዝ መንግስት የውጭ አገሮችና የኮመንዌልዝ ቢሮ ረቡዕ መስከረም 7 ባወጣው መግለጫ በኢትዮጵያ ጉዞ ለሚያደርጉ ዜጎቹ ማስጠንቀቂያ ሰጥቷል። ቢሮው ባወጣው መግለጫ በኢትዮጵያ ጉብኝት የሚያደርጉ የእንግሊዝ ዜጎች ከደህንነት ስጋት ጋር በተያያዘ ችግር ባለባቸው አካባቢዎች እንዳይንቀሳቀሱ ማስጠንቀቂያ የሰጠ መሆኑም ታውቋል። የእንግሊዝ ዜጎች ፈጽሞ እንቅስቃሴ እንዳያደርጉ ማስጠንቀቂያ የተሰጠባቸው ቦታዎች በጋምቤላ በኑዌር ዞን 4 ወረዳዎችና ባኝዋክ ዞን 1 ወረዳ፣ በኢትዮጵያ ሶማሌ አካባቢ በኖጎብ፣ በጃራር፣ በሸበሌ፣ በቆራሄና በዶሎ ዞኖች፣ ከደቡብ ሱዳን ጋር ካለው ወሰን 10 ኪሎ ሜትር ውስጥ አካባቢ፣ ኢትዮጵያ ከሶማሊያና ከኬንያ በምትዋሰንበት 100 ኪሎ ሜትር ውስጥ እንዲሁም ከሱዳን ወሰን 10 ኪሎ ሜትር አካባቢ የሚገኙት ናቸው። ዜጎች የግድ መጓዝ ካስፈለጋቸው በጥንቃቄ እንዲጓዙ ምክር የተረገሰባቸው ቦታዎች ደግሞ ትግራይ ከኤርትራ ጋር ባሉ አዋሳኝ አካባቢዎች፣ ጠገዴና አርማጭሆ፣ የተቀረው የሶማሌ አካባቢ፣ ምዕራብ ወለጋና ቄለም እንዲሁም የተቀሩት የጋምቤላ አካባቢዎች ናቸው። 8 ኪሎ ግራም የሚመዝን ኮኬይን በቦሌ አውሮፕላን ማረፊያ በኩል ወደ አገር ሲገባ በፈታሾች የተያዘ መሆኑ ታውቋል። ይህንን አደንዛዥ እጽ ወደ አገር ውስጥ ለማስገባት የሞከረው የቦሊቪያ ዜግነት ያለው ግለሰብ ከብራዚል ሳው ፖሎ ከተማ ሲነሳ ጥብቅ ቁጥጥር ሲደረግበት የነበረ መሆኑንና አዲስ አበባ ሲደርስ በቁጥጥር ስር መደረጉ ተነግሯል። ባለፈው ሳምንት ውስጥ 20 ሚሊዮን ብር የሚገመትና ክብደቱ 11 ኪሎ ግራም የሚደርስ አደንዛዥ እጽ መያዙ ተዘግቧል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል። ትግላችን ዛሬም ሊደናቀፍ ይችላል። አይሆንም እንትተህ ሊሆንን ይችላልን ያዝ ይላሉ አዛውንት ሲመክሩ። ለቶቻችንም የሚሰራ ምክር ነው። ያልጠረጠረ ተመነጠረም ይገልጸዋል። ጠንቀቅ በል፣ ነቃ በል በይ ወገን ነው መልእክቱ ማሳሰቢያው። ተደናግረንና ዘረክረክ ብለን አብዮትን ትግልንና ህዝባዊ አመፅን ስናስበላ በተደጋጋሚ ታይተናል። ነጋሪ ጠፍቶ ሳይሆን አልሰማ ብለን ነው። አጉል ተስፋን ተጨባጭ እውነታ ብሎ የመውሰዱ ዝንባሌያችን ጎርቶናል፣ እየጎዳንም ነው። በዚህ መስክ የሚኖረው ስህተት ጠላትና ወዳጅን ካለመለየት በቅድሚያ ይመነጫል። በሂደት እንዳየነው ከሆነ ጠላትን ወዳጅ ማለት ድክመታችን ሆኖ ቆይቷል። ቴዎድሮስ ማንዴላ ብለን ከንቶችን ለማወደስ ፈጥነን ኩም አድርገውናል። መንጌ መለስ ማለት ይቀናቸው የነበሩ ማፈሪያዎች ጥቂቶች አይደሉም። ትኩስ ጠላቱን የጦር አበጋዝ ልናደርግም ስንጥር ታይተናል። ዛሬ ማንም የማይክደው ሀቅ ህዝብ ላይ ወንጀልና በደል የፈጸሙት ሳይቀሩ ዓለምንም ንስሐ ከህዝብ ጎራ መጥለቅ ብቻ ሳይሆን ብቸኛ ታጋይ ሊባሉም ጥቂት ቀርቷቸዋል። ላይጸኑ፣ ላያታግሉ፣ ላይታገሉ ወያኔ የበከለው ለምሳሌ በቃላት ጋጋታ ሊነጻ አይቻለውም። ከወያኔ ራቀን ተለየን ይሉ የነበረውን ያጤኗል። በተለይም በወገን ደም የታጠቡትን የመለስና መንግስቱ ቀንደኛዎችን ዳግም ማቀፍ ትግልን መጉዳት ነው። ዛሬ ህዝብን ከርተው ከሹሞቹ ጋር የወገኑት ትላንትም ከዚያ ወዲያም ከህዝብ አንጻር የነበሩ ተጻረው የቆሙ መሆናቸውን ማየት እንችላለን። የተቀየረው የደከመው የኛው የማስተዋወስ ችሎታ ነው። በመሆኑም አመት አልፎ አመት ሲተካ የሞተልሽ ሳይሆን የገደለሽ በላን በግለሰብም በህዝብም ደረጃ እየደገም አገር ወዳዶችን ይያራቅ ካዲዎችን ሆብለን የምናቀፍበት ሁኔታ እየቀጠለ ምጻታችን የዘወትር የመሆንን ችሎታ ይዞብናል። ማን ትናንት ወዲያ የፋሽስቶች ካድሬና የፓርቲ አባል ሆኖ በህዝብ ደም ታጠበ? ማን ትላንት ለወያኔ አድሮ አገር ወዳድ ድርጅቶችን አፈራረሰ? ማን በአገዛዦቹ ወንጀል ተሳተፈ? ማን የህዝብን ትግል አደናቀፈ? ማን ሻቢያ ስር ተሰማራ? ማን ለሹሞቹ ደጋፊና ወዳሽ ሆኖ መድረክ አጣበበ? ማን ለኢትዮጵያ ጥፋት ከምስረታው ጀምሮ ታገለ? ማን ለኢትዮጵያ ጠላቶች መጋዣ ሆኖ አገርን ጎዳ? ማንስ በጽናትና በሀገር ፍቅር ለኢትዮጵያ ቆመ? ተሰዋ? መከራን ተቀበለ? ለነዚህ ጥያቄዎች ሐቅን መሰረት ያደረጉ ምላሾች መሰጠት አለባቸው። ከዚህም ተነስተንና የዛሬ ሰልፋቸውን አውቀን ጠላትና ወዳጅን መለየት መቻል አለብን እንጂ ጠላትን በወዳጅ ደረጃ በግዴለሽነት ካግበሰበስ ተከታዩ ውድቀት ለመሆኑ ምንም ጥርጥር የለውም። ያወየነ ሰይጣን መቼም አይለቅም። ቤተክርስቲያንም መስጊድም መቃጠሉ ይቀጥላል የሚለውና ታሪክን ሳይገባው አጣሞ የሚያቀርበው ጥራዝ ነጠቅ ዘረኛ ኮሎኔልም ማንነቱን በዲስኩር ሊሸፍን ያልቻለ በመሆኑ መካሪ ቢያገኝ ስልጣን እንዲለቅም አፉንም እንዲዘጋ በተነገረው ነበር። ድርጅት ብለንና ህብረትን እውን አድርገን ስንታገል በጠራት ላይ ድልን መቀዳጀት እንደምንችል ያየነው ነው። ትግላችን አሁንም ሊደናቀፍና ካየነው በባሰ ለስቃይና መከራ ልንዳረግ የምንችለው ኢትዮጵያዊነትን ዘንግተን ወይም ጠበን ተከፋፍለን በተናጠል ለዘረኞቹ ሰለባ ከሆን ነው። የሰሞኑ የሃይማኖታችንን ለቀቅ ሰልፍ የህብረትን ኃይል አሳይቷል። ሰልፉ በተወሰነ ደረጃም ሊሻጠር መቻሉ ድክመታችንን ጠቁሟል። የህዝብ ህብረት ለጠላቶቻችን መርዶ በመሆኑ በህዝብ ጎራ የሰረጉት ቅጥረኞች ያዞምባ እየረጩ የህዝብን ህብረትና አንድነት በመሸርሸርና በአገር ወዳድ ኃይሎችም ላይ በመዝመት ላይ ናቸው። የሻቢያው ቅጥረኛና ሰላይ ከኦሮሞ በላይ ኦሮሞ ነኝ በሚል ሲቧርቅ የከረመውን ያስታውሷል። በያባ ላይም እየተሰራጨ ያለውን ልክ የለሽ ሐሰት መገንዘቡም ይበቃል። ግንዛቤ ጎድሎንና ከታሪክም መማር አቅቶን በጸረ ጠላት ህብረት መንቀሳቀስ ካልቻልን የሚደርስብን ጉዳት የሚገመት አይደለም። ተዘናግተን ለሹሞቹ ሰለባ በመሆናችን መንገድ ከፍተንላቸው በህዝባችን ደም ሊታጠቡ ቻሉ። ዘላቂ ባይሆንም የስልጣን ባለቤቶች ነን ብለው ሊባልጉም እድል ሰጠናቸው። ዛሬ በወያኔ ያየነው በሹሞቹ ተተክቶ ግዴ በገለታ ተቀየረ እንጂ መሰረታዊ ለውጥ ተኖ ጠፍቷል። ህብረታችንና ትግላችን ሲዘነጋ በታተኑን በቀላሉ አጠቁን ባሰቃቂ ደረጃ ደፈሩን። ጊዜን የጨበጠ ቅል ሆኑብን። የህዝብ ጠላቶች ስልጣናቸውን ለመከላከል ይጠቅመናል ያሉትን መገልገላቸው የሚጠበቅ ነው። የህዝብን ጎራ ሰርጎ መግባት ማተራመስና ማዳከም ደግሞ ያደርጉታል ተብሎ መጠበቅ ያለበት ነው። ባንዳውን አርበኛ፣ ቡከኑን አገር ወዳድ፣ አገር ወዳዱን ከሃዲ አስመስለው ቢያቀርቡ መገረም የለብንም። ከወያኔ እየተመሳጠሩ የሚሰሩትን ሊደብቁን ቢጥሩም መደነቅ የለብንም። ራሳቸው ኢህአዴግን ሊያስቀጥሉ መዘዘኛውን የወያኔ ከፋፋይና የጥፋት ሕግ ሊያስጠብቁ ሽግግርን ላይቀበሉ መምጣታቸውን ነግረውናል። ይህን ቃላቸውን ማመን ሲገባን ከግብራቸው ጋር የሰመረ ነውና ዶሮን ሲደልሏት ልፈፋቸውንና የቅጥረኞቻቸውን የመንጋ ጨዋታ በመቀበል ልንዘናጋላቸው ቻል። ሀገር ጎጂ ጥፋት፣ እነ ቡራዩ ሻሸመኔ አጣዬን አስከታይ ጥፋት። ዛሬም ለመብታችን፣ ለእምነታችን፣ ለማንነታችን ለኢትዮጵያ ካልታገል ይጨርሱናል እንጂ ምንም ለውጥ አይኖርም። ይህን ሐቅ አለመቀበል ደግሞ ያስጨርሰናል ብቻ ሳይሆን ኢትዮጵያንም ሊያሳጣን የሚችል ነው። መብትም አገርም ሊቀሙን በትጋት እያሴሩ መሆናቸውን ደግሞ ዛሬ መረጃም ጥየምብለን ጅል ይኖራል ማለቱ ይከብደናል። የሹሞቹን ጽንፈኝነት መረጃ ሰጡኝ የሚለው ሆዳደር በርካታ ወዳጆች የሉትም ባይ ነንና ሹሙን ለስልጣን በመሰየም ሂደት ዋና ሚና የነበረው የአሜሪካ ባለስልጣን በአሁኑ ጊዜ የፈጠረውን ቀውስ ለማጤን ሳይሆን ተጨማሪ ውጥንቅጥን ለማስፈን ወደ አፍሪካ ቀንድ መጓዙ ተነግሯል። የውጭ ጣልቃ ገብነት የኢትዮጵያን ችግር ሲፈጥር ሲያባብስ የቆየ ነው። የአሜሪካንን ጥቅም ለማስጠበቅ ኢትዮጵያን ሰለባ ማድረግ ልማዳቸው ሆኗል። የሻቢያው መሪ አንድም እስረኛ ሳይፈታና ቅንጣትም ለውጥ ላያመጣ በየመን ጦርነት የሳውዲ አጋር በመሆኑና አሰብን ሳይቀር በመቸርቸሩ ወዳጅ ብለውት ሹሙ እንዲጎነበስለት አድርገዋል። ታሪካዊ ብለው ከጨፈሩት ስምምነት ኢትዮጵያ ምንም አላገኘችም። ሹሙ ለግብጽ ወላሂ ብሎ ሲጎነበስ በዚያውም የቆመውን የአባይ ግድብ ሥራ በባዶ ዲስኩር እያጀበ ቀብሮታል። ለኢትዮጵያ ጥቅም የቆመና በህዝብ የተመረጠ መንግስት ያጣችው አገራችን ለባዕዳን ሰለባ ሆና ዘመናት አሳልፋለች። የዚህን ሀቅ መዘዝ መረዳትና ጉዳቱንም ማስቆም ካልቻል ነገም ትግላችን ማጅራቱን ተመቶ ድላችንን እንደምንቀማ ምንም ጥርጥር የለውም። የባዕዳንን ጥንስስ ተቀብለን ወደ ጠመቃው ከመግባት ፈንታ እንደ ሱዳንና አልጄሪያ ህዝብ ትግላችንን ሙጭጭ ብለንና አገራችንን አስቀድመን ጸንተን ታግለን በነበር የዛሬውን ባችን ሲፈስ ባልታየም ነበር። ይህን የሉዓላዊነት ማጣት ሁኔታ ባጭሩ ልንቀጭ ካልቻል ጠላቶች ትግላችንን እንደሚያደናቅፉ ማወቅ ይኖርብናል። የባዕዳን ቅጥረኛ በመሆን የነሱን ዓላማ ከግብ ለማድረስ ተባባሪ የሆኑትን ሁሉ ህዝብ አውቆና በጠላትነትና በካህዲነት ፈርጆ ቅጣታቸውን ሊሰጣቸውም ይገባል። ባንዳን አገር ወዳድ ማለቱ ማብቃት ይገባዋል ማለት ነው። ትግላችንን እንዳይደናቀፍ ተባብረንና ኢትዮጵያን አስቀድመን መታገል ይኖርብናል። የዘረኞችና ከሃዲዎች መንጋ ይበታተናል። ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። ኢትዮጵያዊነት ዘረኞችን ያቸንፋል። የወያኔና የባዕዳን ሴራ። የፈሪሳውያንና የሐሳዊ መሲሆች ጫጫታ በገነነበት ሐቃውሪ አይወደድም። መልእክቱ ሐቅ አዘል ቢሆንም አጉል ተስፋን ማስተናገድ በተመረጠበት መልእክተኛው ሐቅን በማቅረቡ የሚጠላና የሚወገዝ ይሆናል። ከጥቂት ጊዜ ጀምሮ በሰፈነው አደንቋሪ
ተክለሰብ አስቀዳሚ ጩኸት ወገን ጠንቀቅን ወገን ጠርጥርን ሰሚ የሚሆን አልተገኘም። በባዕድ አማካሪዎች የሚታየው የተቀደባበረ ትርኢት የብዙዎችን ቀልብ ሰልቦ ወስጆ በአሳዛኝ ደረጃ መሳለቂያ እንዳደረገን የሚካድ አይደለም። ይሃባ በገባው ህዝባዊ ቃል ኪዳን መሰረት ህዝባዊ አቋሙን አጠንክሮ ይዞ ይቀጥላል እንጂ ግርግርና ጫጫታ በበዛበት የሚነግዱና የሚፈስ ባለመሆኑ አሁንም ነገም የሚያስቀድመው አቋም ውጅምብርን ያስወገደና ለሀገርና ለህዝብ ጠቃሚና መሰረታዊ የሆነው ነው። ሁሉም የፖለቲካ ስረኞች ይፈቱ። ጸረ ህዝብ አዋጆች ባስቸኳይ ይሰረዙ። በህዝብ ላይ ከፍተኛ ወንጀል የፈጸሙ ሁሉ በቁጥጥር ስር ይዋሉ። ወያኔ በጦሩና በአፈና ኃይሎች ላይ ያለው ቁጥጥር ያብቃ። የህዝብ መፈናቀልና ወያኔ የሚቆሰቁሰው የርስ በርስ ግጭት ያክትም። በሙስና አገር ያጠፉት ይያዙ። የወያኔ የኢኮኖሚ ይዞታዎች ይወረሱ። የኢትዮጵያ ሉዓላዊነት ይከበር። የሀገራችን ንብረት ለባዕዳን አይሸጥ። ለሁሉን አቀፍ ዴሞክራሲያዊ ሽግግር የሚበጁ እርምጃዎች ይወሰዱ። ወዘተ ወዘተ። ጊዜም ብዙ የለም። በጊዜ ህዝብን አቅፎ መራመድ ካልተቻለ ዲስኩርና ባዕድ ባዕድ የሚሸቱ ቲያትራዊ እርምጃዎች ለኢትዮጵያ ከቶም የማይጠቅሙ ከመሆናቸው ባሻገር ለሞካሪዎቹም ጤነኛ ማሳረጊያ የሚያመጡ አይሆንም። ተመክሮ በሰጠን ትምህርት መሰረት ለሀገራችን ለኢትዮጵያ የሚበጀውን ስንጠቁም ለሚደርስብን ወገዛና ጸያፍም ትችት ተሸናፊ ሆነን ዝምታን የምንመርጥ አይደለንም። ይህ ባይሆን ኑሮ እዚህ ሁሉ ዓመታት ቆራጥ ትግል ባላካሄድን ነበር ማለትም እንችላለን። ስለዚህም በወያኔና በባዕዳን የተዘጋጀልንን ሴራ ጠንቅቆ ማወቅና ለመቋቋም እርምጃ ለመውሰድ መጣር ወሳኝ መሆኑን ማሳሰብ እንፈልጋለን። የአዲሱ ሹም ደጋፊዎች ሐቁን መስማት ቢያማቸውም ሐቁ ግን የግለሰብ ለቦታው የበቃው በአሜሪካ መራጭነትና በወያኔ ተስማሚነት መሆኑ ነው። ይህን ማለት ስድብ አይደለም፣ አስፈላጊም ተገቢም ነው። የኢትዮጵያ ህዝብ ትግል እያየለና ወያኔ ሊጥል እያሰጋ ሲመጣ በአፍሪካ ቀንድ ታማኝ አገልጋያቸው የሆነውን ወያኔን ከውድቀት ለማዳን አሜሪካ መንቀሳቀስ ጀመረች። ወያኔና ሻቢያን ማስታረቅ አስፈላጊና ወሳኝ ነው በሚል ሀርማን ኮሆን የተባለው የጻፈውን የመጀመሪያውን ጽሑፍ የወያኔ ወዳጅና በአዲስ አበባ አምባሳደር የነበረው ዴቪድ ሺንም ድጋፉን አከታተለ። የሁለቱ እርቅ እንደ መሰረት ቀጥሎስ የህዝብን የአንድነት ትግል ማኮላሸት ማክሸፍ። በርካታ የአሜሪካ ቀጥረኞችና ጽንፈኞች ተመክረው ተሰማሩ። ድንገት ብቅ ያሉትን አፍራሽ የአማራና ኦሮሞ ጽንፈኛ ግለሰቦች ሽምድምድ ቡድኖች አንረሳቸውም። ወያኔና በአሜሪካ ታላቁ ሴራ አካሄድ ግን ዛሬ ተግባራዊ ሆኖ የምናየው ሴራ ነው የተጠነሰሰው። የዚህ ሴራ መሰረት አማራ የተባለውን ህዝብና ኢትዮጵያ የሚለውን ሀቀኛ አገር ወዳድ ኃይል ሁሉ ከጥቅም ውጭ ማድረግ ነው። ይህ ደግሞ ለወያኔም ለሻዕቢያም ልባቸውን የሚያሞቅ የሚያስደስት በመሆኑ ተስማምተውበት ዛሬ በረቀቀ መንገድ በስራ ላይ መዋል ጀምሯል። ይህን መረዳት ያቃታቸው ህዝብና አገርን ለጥፋትና ጥቃት ወደዱም ጠሉም የሚዳርጉ ናቸው። ዛሬ ተፋፍሞ ያለው የርስ በርስ ግጭትና ግድያ ለረጅም ጊዜ በወያኔና መሰሎቹ ተጠምዶ ተዘጋጅቶ የቆየ ነው። በህዝብ ዘንድ የተያዘውን ስምረት ለመበተንና እርስ በርስ ህዝቡ ሲባላ ወያኔና ጭፍሮቹ ጠንክረው ሊወጡ ያቀዱት ነው። ባለፉት ወራት ሴራቸውን ሲሸርቡ ደጋግመን ልናስረዳ ልንጠቁም እንደጣርነው 1983ን በአዲስ ለመድገምና አክራሪ አገር ወዳድ የተባሉትን ኃይሎች ለማግለልና በተለይም አማራውን ከመድረክ ውጭ ለማድረግ አንዱ ወያኔ እንዳለው አከርካሪውን ለአንዴም ለሁሌም ለመስበር ነው። ከወያኔ ደብረ ጽዮንና አርካበ አዲሱን ሹማ አጅበው የቆሙና ሌሎችንም እየሳቡለት ናቸው። አዜብ ጻድቃን ወዘተም ከአዲሱ ሹም ጎን እንዲቆሙ ተደርጓል የሚል ዘገባም አለ። አዛውንት ወያኔዎች ገንዘባቸው እንደማይነካ እንደማይከሰሱና ደህንነታቸውም እንደሚጠበቅ ቃል የተገባላቸው ሲሆን የትግራይም ልዩ ቦታ ቅንጣትም አይነካ መባላቸው ታውቋል። ዋናው ጉዳይ ወያኔ ከሻቢያ ተደምሮ በኦህዴድ አጃቢነት ኢትዮጵያን ሊገዙና ፈረንጆቹም ገብተው ሊበዘብዙ የተዘጋጁ ሲሆን አማራውን ግን ከጥቀሞች ማድረጉ የዚህ ሴራ ዋና አካል መሆኑ ሊታወቅም ተችሏል። ይህን ከግብ ለማድረስ ወያኔ በሽፋን የአማራ ያለ በርካታ ቡድኖችን መመስረቱ የሚታወቅ ሲሆን አማራውን ከኢትዮጵያዊነት አራርቆም ማንነቱን ሊያስክደውም በመስራት ላይ ነው። ይህን ሴራና ተንኮል መረዳት አቅቷቸው በጽንፈኝነት ኢትዮጵያዊነትን ትተው የሚነግዱ ሁሉ አወቁም አላወቁትም ለወያኔ ሰለባ እየሆኑ ናቸው። ዛሬ አዲሱን ሹመተቸት ከእግዚአብሔር መጣላት ነው ሊሉን የተነሱ አሉ። ሳይውል ሳያድር ይዘቱ እርቃኑ የሚወጣን ሴራ እሽሩሩ ባዮች መቼም ቢሆን የኛን አቋም ህዝባዊ አቋም ቃኝተው አያውቁምና በጫጫታው ብዛት አንገት የምንደፋ እንዳልሆነ መታወቅ አለበት። ሰውየው የሻቢያን ወንጀለኞች ለመቀበል ቦሌ በሄዱ ፍቅርና መደመር ሳይሆን አገርን አስገማች ፕሮቶኮል አለማወቅ ነው። የአድዋው ተወላጅ የማነ ገብረአብ የሻቢያ ግብ እስከተሟላ የሚያውቀውንና አልናገርም ብሎ የቆየውን አማርኛ መናገሩ ምንም ትርጉም የለውም። የሻቢያ መሪዎች ጸረ ኢትዮጵያ አቋም ዘላለማዊና ዘላቂ ነውና በዚሁ ደግሞ የተካኑበት ስምሪት በመሆኑ ፍቅር መደመር ባዮቹን በጣፋቸው ዙሪያ ማሽከርከር የሚችሉ ናቸው። ግባቸውን ያውቃሉ፣ ማንነታቸውን አልቀየሩም። ወያኔን በከፊል ገምሰውና ኦህዴድን አቅፈው እንደ በፊቱ ኢትዮጵያን መጫወቻ ሊያደርጉ እቅዳላቸው አማራውን አደባይተው። ይህን አለመረዳት ከፍተኛ ስህተት ነው፣ ኢትዮጵያን የሚጎዳ። የወያኔ ቅጥረኝነታቸውን ያስመሰከሩ ዘፋኞች ለሻቢያ ሲዘፍኑ ማየት ቢሰቀጥጥም መጠበቅ ያለበትና ቀደምም የታየ ቅሌት ነው። የኛ ሎሌነት ለኢትዮጵያና ለህዝቧ በመሆኑ የሚጎዳትን አማራጭ በዚህ ከቀጠለ ይጎዳል ማለት መብታችን ሳይሆን ግዳጃችን ነው። ከመቅጽበት ትላንትንም መሰረታዊ መርህንም መርሳት ብልህነትና አገር ወዳድነት አይደለም። በተደጋጋሚ ያሰመርንበት ሀቅ የኢትዮጵያ ህዝብ በጋራ ደሙን ያፈሰሰው ቀና ሐሳቢ ቢሆንም አንድ አምባገነን ለስልጣን ለማድረስ አልነበረም አይደለም። ህዝባዊ መንግስትን እውን ለማድረግ ሁሉን አቀፍ የሽግግር ሂደት እውን እንዲሆን ነው። እንግርት አለኝ ባይን ወይም በግለሰብ ሁሉን አዋቂና ወሳኝ ግለሰብን ለመሾም ለማስሾም አይደለም ውድዮቱን የገበረው። ስለዚህም አዲስ ሹም እውነትም ለህዝብ አስባለሁ ካለ ከላይ በመጀመሪያ ያሰፈርናቸውን እውን ማድረግ ብቻ ሳይሆን በዋና መልኩ ሁሉን አቀፍ የሽግግር ጉባኤ ማለትም ሁሉን አቀፍ እንጂ ለወያኔ አመቺዎችን ማለታችንም አይደል በአስቸኳይ ለማካሄድ መነሳት ነው። ይህም ጉባኤ ወደ ሽግግርና ወደ ነጻ ምርጫ እውነትም መንገድ የሚጠርግ ሆኖ ልነግስ ተነግሮኛልን ወደ ጎን የሚጥል መሆኑን ከወዲሁ መቀበልን የግድ ይላል። የህዝብ ስርየት በህዝብ እጅ እንጂ በማንም ግለሰብ እጅ አይደለም፣ ሊሆንም አይችልም። ህዝብ የሚፈቅደውም የሚበጀውም አይሆንም። እይታችን ግልጽ ነው። ለአመታት ድልን ስንቀማና ስንወናበድ ቆይተን መከራን ተቀብለናል። መንግስቱን መንጌ መንጌ ብለው ለህዝብ ስልጣን ይለቃል ታገሱ ስንባል የነበረውን እናስታውሳለን። በ1983ም ወያኔ ጎን ስንቱ ሮጦ እንደ ተቆለቆለና ነፍሰ ገዳዩን የወያኔ መሪዎች እንዳቀፈም አረሳንም። ዛሬም ምንም ቢመጣ ምን የምንታለል አይሆንም። ስልጣን ለህዝብ። ሁሉም የፖለቲካ እስረኞች በአስቸኳይ ይፈቱ። የባዕዳን የወያኔና የሻቢያ ጸረ ኢትዮጵያ ጸረ አማራ ሴራ ተደማምሮ ከትቢያ ይጣል። ጸረ ወያኔ ትግላችን ይፋፋም። ኢትዮጵያን እንጠብቅ። ከአገር ጠላቶች ጋር መደመር ብሔራዊ ክህደት ነው።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን
አርባውለት ቁጥር 6 ግንቦት ሰኔ 2009 ዓመተ ምህረት የጃዙር ቅኝ አገዛዝና ኢትዮጵያ አፍሪካን ላቲን አሜሪካንና እስያን ተቆጣጥሮ የቆየው የቅኝ አገዛዝ በርካታ የሰው ህይወትና ንብረት ያወደመው የሁለተኛው የዓለም ጦርነት ከተገባደደ በኋላ በዓለም ላይ የተለያዩ ግንኙነቶችና ለውጦች ተከሰቱ። በሶቪየት ህብረትና በአሜሪካ የሚመራ ሁለት ካምፕ ተፈጠረ። ይህም የቀዝቃዛው ጦርነት ዘመን በሚል ታውቆ እስከ 1980ዎቹ እንደ አውሮፓ አቆጣጠር መጨረሻ ድረስ ዘልቆ ታሪክ ሆኖ ለማለፍ በቃ። ኢትዮጵያ አባል ሆና የቆየችበት ሊግ ኦፍ ኔሽንስ ተብሎ ይታወቅ የነበረው ተቋም ፈርሶ የዓለም መንግስታት ድርጅት በተባለውና እስከዛሬ በቀጠለው ተቋም ተተካ። ይህም ተቋም በውስጡ የሴኩሪቲ ካውንስል የተባለ አካል ፈጥሮ በጦርነቱ አቸናፊ ሆነው የወጡት አገሮች ማለትም አሜሪካ፣ ሶቪየት ህብረት፣ የዛሬዋ ሩሲያ፣ ቻይና፣ እንግሊዝና ፈረንሳይ ቋሚ አባላት እንዲሆኑ አድርጎ ሰየመ። ጦርነቱ ያስከተለው የኢንዱስትሪ ውድመትና ሌሎች የዓለም አቀፍ የንግድ እና የመሳሰሉት እንቅስቃሴዎችም ክፉኛ ደቀው ነበርና በቅኝ ግዛትነት ተቀፍድደው ለቆዩ አገሮች ነጻነታቸውን ይጎናጸፉ ዘንድ መልካም አጋጣሚ ተፈጠረላቸው። ቅኝ ገዢዎች እንደቀድሞ የመበዝበዝና ትርፍ የማጋበዝ ተግባራቸውም እዚሁ ዘመን ላይ እንዲያከትም ሆነ። ይህ ክስተት የቀድሞ ቅኝ ገዢዎችን እንቅልፍ የሚነሳ ሆኖ ብቅ አለ። ብዝበዛና ትርፍ ማግበስበሱን እንደ ቀድሞ ማስቀጠሉ የማይቻል እንደሆነ ግንዛቤ ላይ እየተደረሰ ቢሆንም ሌሎች የተለያዩ ዘዴዎችን ነድፎ ግን ይህን ብዝበዛና ትርፍ የማግበስበሱን እንቅስቃሴ ማስቀጠል እንደሚቻል ድምዳሜ ላይም ተደርሷል። በዚህ ዘመን የተመሰረተው የተባበሩት መንግስታት ድርጅት ጦርነቱ ያስከተለውን የኢኮኖሚ፣ የፖለቲካና ማህበራዊ ቀውስ ለመቋቋም በተለይም የዓለም አቀፍ ንግድንና የገንዘብ ልውውጥን በአስቸኳይ መልክ ለማስያዝ ይረዳ ዘንድ ዋና መስሪያ ቤቱን በዋሽንግተን ዲሲ ያደረገውን የዓለም አቀፍ የገንዘብ ምንጭ የዓለም አቀፍ የገንዘብ ድርጅት IMF ያቋቁማል። ይህ ተቋም ዓላማዎቼ ናቸው ብሎ ያሰፈራቸው መርሃ ግብሮች ማለትም የዓለም አቀፍ የገንዘብ እርዳታ ትብብርን፣ ዓለም አቀፍ ንግድን፣ ከፍተኛ የሥራ መስክ መፍጠርን፣ የገንዘብ ምንዛሪ ልውውጥ የተረጋጋ እንዲሆን መቆጣጠርን፣ ያልተቋረጠ የኢኮኖሚ እድገት እንዲኖርና አባል አገሮች የፋይናንስ ችግር በገጠማቸው ወቅት እንደገና እንዲቋቋሙ ለማድረግ የሚረዳቸውን አቅርቦት ማዘጋጀትን የመሳሰሉ ይገኙባቸዋል። ከላይ እንደተገለጸው በሴኩሪቲ ካውንስል ውስጥ በቋሚነት አባል ሆነው የተሰየሙት አገሮች አውሮፓውያኖቹ ቅኝ ገዢዎች የነበሩ ናቸው። በዚያም ዘመን ቢሆን በተለይ በጦርነቱ ወቅት ከመጀመሪያው ጀምሮ ተሳትፎ ያልነበራቸውና ወደ መጨረሻው ላይ የተካፈሉት እንደ አሜሪካ ያሉት የፋይናንስና የኢኮኖሚ አቅማቸው ጎላ ያለ ስለነበር የተቋሙን ሥራ ለማካሄድ የሚያስፈልገውን ወጪ አብላጫውን የሚያዋጡ በመሆናቸው በማናቸውም የድርጅቱ እንቅስቃሴዎች ላይ ጫና የማድረግ አቅሙ ያኔም ሆነ ዛሬ አላቸው። እነሆ የተባበሩት መንግስታት ድርጅት ከተመሰረተበት ወቅት አንስቶ በዓለም ውስጥ ያለውን የእድገት አለመመጣጠንን፣ ድህነትን ለማስወገድ ወዘተ የሚሉ ስብሰባዎችንና ውሳኔዎችን እያደረገ ቢቆይም ባለማችን ላይ ጎልቶ የሚታየው ግን ሀብታሞቹ አገር ይበልጥ እየከበሩ ታዳጊ አገሮች የተባሉት ደግሞ ይበልጥ እየደህዩ መሄዳቸው ነው። ይህ ደግሞ የሚያሳየው የአዲሱ ወይም የጃዙር ቅኝ አገዛዝ የቀድሞውን ቅኝ አገዛዝ ቁጥጥር በዝበዛውንና ትርፍ ማጋበሱን በሌላ ዘዴና መንገድ አስከብሮና አስቀጥሎ እንዳለ ያለ መሆኑን ነው። ኢትዮጵያ በቀደሙት ጀግኖችና አርበኞች ልጆቿ ከባድ መስዋዕትነት በተደጋጋሚ የተቀጣባትን የቅኝ አገዛዝ ጥቃት ድባቅ መታ ነፃነቷንና ህልውናዋን ያስከበረች ጥቁር አፍሪካዊት አገር መሆኗን ወዳጆቿም ጠላቶቿም የተቀበሉትና በታሪክም ተገቢውን ቦታ ይዞ ተከብሮ የተመዘገበ ሀቅ ነው። ይህ የቀደሙት አያት ቅድመ አያት ወገኖቻችን የአርበኝነት ገድል ያስመዘገበው ታላቅ ድል በዚያን ጊዜው ለዓለም የነበረው አስተጋብኦና አንደምታው እጅግ ከፍ ያለ እንደነበር የሀገራችንም ሆኑ የውጭ ሀገር የታሪክ ጸሐፊዎች በተደጋጋሚ ዘግበውታል። በተለይም በአጼ ምኒልክ መሪነት በነቂስ ከዳር እስከ ዳር ኢትዮጵያውያን ባንድ ላይ ተመው አድዋ ላይ የጣሊያንን ፋሽስታዊ እብሪት የማስተንፈሳቸው ዜና ሲስተጋባ በቅኝ ግዛት ስር ወድቆ ማንነቱ ለተረገጠውና ነፃነቱ ለተገፈፈው አፍሪካዊ በዓለም ተሰራጭቶ ለሚኖረው ጥቁር ህዝብና ሌሎች ጭቆን ህዝቦች ታላቅ የምስራች ሆኖ ነበር። ባንጻሩ ደግሞ ለነጭ ህዝብ በአጠቃላይ በቀኝ ገዥነት ተሰማርተው ተዘግበው የማያልቅ ግፍ ሲያደርሱ ለነበሩት ደግሞ ትልቅ ውርደትንና ሀፍረትን አከናንቦ እንደነበር ታሪክ መዝግቦታል። ይህ የኢትዮጵያውያን የጀግንነት ቀንዲል በዚያን ዘመን ከቅኝ አገዛዝ ስር ራሳቸውን ነጻ ለማውጣት በየቦታው ትግል ሲያካሂዱ ለነበሩ አፍሪካውያንና ለሌሎች ጭቁን ህዝቦች ያስተጋባው መልእክት እጅግ ኃያል ነበርና ቅኝ አገዛዝ ማንነቱን ላደበዘዘውና ሰብዕናውን ለገፈፈው ጥቁር ህዝብ ያበረከተው ልዩ የመንፈስ ብርታትና ተስፋ ወሰን እንደሌለው ብዙ የተባለለት ነው። የራስ ኃያልነትን ጥናትን በራስ በመተማመን ባንድ ላይ አብሮ መመከትን ከሁሉ በላይ ደግሞ ቅኝ አገዛዝን ጸንተው ከታገሉት ሊያስወግዱት እንደሚችሉ ማስመዝገቡ ብቻ ሳይሆን ኢትዮጵያንም በልዩ ዓይን እንዲያዩዋት አድርጓል። በሌላው ወገን በነጩ መንደር ኢትዮጵያን ጥርሱ ውስጥ ያስገባ እንደነበርና እስከዛሬም ቁጭቱና ጥላቻው እንዳለ ያለ መሆኑ የአደባባይ ምስጢር እንደሆነ የሚያከራክር አይደለም ብለን እናስባለን። እንደሚታወቀው ቅኝ አገዛዝ በዓለማችን ላይ ይፋ ሆኖ ብቅ ያለው በሰው ልጆች የእድገት ታሪክ ሂደት ውስጥ 1900 ምዕት ዓመት መጨረሻ አካባቢ ላይ የማምረቻ ኃይሎችን በይዞታነት ሙሉ በሙሉ የተቆጣጠሩ የህብረተሰብ ክፍሎች ብቅ ባሉበትና የአምራቹን ኃይል ጉልበት በርካሽ በመበዝበዝ ትርፍን የማጋበስ እንቅስቃሴን እንደ ዋና ዓላማና ግብ አድርገው በተግባር ማዋል ከጀመሩበት ጊዜ አንስቶ መሆኑን የህብረተሰብ የእድገት ታሪክ ላይ ሰፊ ጥናት ያካሄዱ ጸሐፊዎች በሰፊውና በጥልቀት ዘርዝረው አቅርበዋል። በዘመኑ በኢንዱስትሪ የበለጸጉ አገሮች በወል ስማቸውን አውሮፓውያን የተባሉት እንደ እንግሊዝ፣ ፈረንሳይ፣ ጣሊያን፣ ፖርቱጋል፣ ቤልጅየም ወዘተ የያገራቸውን የአምራች ኃይላት መበዝበዝ ብቻ የትርፍ ማካበት ቋታቸውን ሙሉ በሙሉ የሚያረካ ሆኖ ስላላገኙት ይህን አባዚያቸውን ያስታግሱ ዘንድ የተቀረውን ክፍለ ዓለም ማቅናት በሚል ስም መቆጣጠሩን ብቸኛ አማራጭ ሆኖ ያገኙታል። በዚህም አፍሪካን፣ ደቡብ አሜሪካን እና እስያን በቅኝ ግዛትነት ለመቆጣጠር ተንቀሳቀሱ። ኃይላቸውንም ተገን በማድረግ የእነዚህን ህዝቦች አገራዊ ነጻነት ገፈው ብሔራዊ ማንነት ደፍረው የቅኝ ገዥነት መዋቅር ለመትከል በቁ። እነሆ ከ200 ዓመታት በላይ በእነዚህ ክፍለ ዓለማት የሚኖሩትን ህዝቦች ሰብዕናቸውን ብቻ ሳይሆን ጉልበታቸውንና አንጡራ የተፈጥሮ ጥሬ ሀብታቸውን እጅጉን በሚሰቀጥጥና መረድ በለቀቀ ዝርፊያ ተሰማርተው ወደ የአገሮቻቸው በማጋዝ የኢንዱስትሪዎቻቸውን ምርት ማሳደጉን እንቅስቃሴ በሰፊው ተያያዙት። የምርቱንም ውጤት ለዓለም ገበያ በማቅረብ እንዳቀዱት ሁሉ የትርፍ በትርፍ ሲያጋብሱ ቆዩ። አውሮፓውያን ቅኝ ገዢዎች ዋና ስምሪታቸው ትርፍ ማግበስበስ ነበርና ይህንን ጥማቸውን ለማርካት ያመቻቸው ዘንድ በቅኝ ግዛትነት የተቆጣጠሯቸውን አገራት ህዝቦች ላይ የኢኮኖሚ ብዝበዛና የተፈጥሮ ሀብት ዘረፋ ብቻ ሳይሆን ሰብዕናቸውን፣ ማንነታቸውን፣ ባህላቸውንና ወጋቸውን ሁሉ ቀስ በቀስ በማጥቆር በማጉደፍ በመሸርሸርና ብሎም ደብዛው እንዲጠፋና የቅኝ ገዢዎቹ ባህልና ወግ የበላይነቱን እንዲይዝ ለማድረግ ሳይታክቱ ሰርተዋል። የቅኝ ተገዢዎቹ ህዝቦች ላይ ልዩ ልዩ የሰለሉ ዘዴዎችን በመጠቀም በመካከላቸው ስምምነትና መቀራረብ እንዳይኖር አድርገዋል። የቅኝ ገዢዎቹ ሰብዕና ብቻ የበላይነትና ተቀባይነት ያለው፣ የቅኝ ተገዢዎቹ ህዝቦች ግን ሁልጊዜም ቢሆን በተፈጥሯቸው አነስተኛና የበታች እንደሆኑ አምነው ራሳቸውን እንዲያዩና እንዲቀበሉም ጭምር ሆን ተብሎ ጫና ይደረግባቸው እንደነበር ታሪክ መዝግቦታል። ይህ የቅኝ አገዛዝ በተለይ በአፍሪካውያን ላይ ያደረሰው ከፍተኛ በደል እነሆ አፍሪካውያኑ ባደረጉት የነጻነት ተጋድሎ ተጨንፎ በሂደት ከሁሉም አገራት እንዲወገድ ከሆነ ወዲህና አገሮችም ፖለቲካዊ ነጻነታቸውን ካረጋገጡም በኋላ ዛሬም ድረስ በሁሉም መስክ እመርታ አሳይተው ወደፊት እንዳይገሰግሱ ቅኝ አገዛዙ ተክሎ ያለፈው ድርጊት ያንበሳውን ድርሻ የሚይዘው ነው ቢባል የሚያስኬድ ይሆናል። ለጀግኖች ልጆቿ ምስጋና ይድረስና ኢትዮጵያ የቅኝ ግዛት ሰለባ ሳትሆን በመቅረቷ የተነሳ በማንነቷ በራሷ የመተማመንና ኩራቷ ላይ እንደ ሌሎቹ የአፍሪካ ወንድሞችና እህቶች በደስ ሳይደርስባት ቀርቷል። በታሪክ እንደተዘገበው በዓለም ላይ ተንሰራፍቶ የቆየው የቅኝ አገዛዝ መሰረቱ ብዝበዛ ላይ ያተኮረ የኢኮኖሚ እንቅስቃሴ ማካሄድ ነበርና በዓለም ላይ እጅጉን ያልተመጣጠነ የሀብት ክፍፍል እንዲፈጠር አድርጎ ጥቂቶችን የናጠጡ ከበርቴዎች አብዛኛውን የዓለም ሕዝብ ግን በድህነት አረንቋ ውስጥ ጥሎት ሲያማቅቀው እንደኖረ ብዙ የተባለለት ነው። ያም በመሆኑ በቀጥታ በቀንበሩ ስር ወድቀው በነበሩት ህዝቦችና በየቅኝ ገዢዎቹ አገራት ውስጥ በሚኖሩት ጉልበሻጭ ሰራተኞች ጭምር በተደረገው መራራት ትግ እንዲሁም የዓለም የስልጣኔ ጎዳና ያስከተላቸው ልዩ ልዩ ለውጦች ታክለውበት በሂደት ቅኝ አገዛዝን እያዳከሙት በመምጣታቸው እንደ ቀድሞው ሊቀጥል የማይችልበት ሁኔታ ውስጥ እንዲገባ ተገደደ። የሁለተኛው የዓለም ጦርነት ከተገባደደ ከአስር ዓመታት በኋላም እንዲያከተም ሆነ። በዚህ ባለም ላይ በቅኝ ተገዥነት ስር ወድቀው የቆዩ አገራት በሙሉ አንድ ባንድ ብሔራዊ ነጻነታቸውን ሊጎናጸፉ ችለዋል። ዛሬ በቀድሞ አይነት ቅኝ አገዛዝ ቁጥጥር ስር ያለ አንዳችም አገር የለም። እነሆ በቅኝ አገዛዝ ስር የቆዩ አገራት ብሔራዊ ነጻነታቸውን ከተጎናጸፉ ወደ 60ዎቹ ዓመታት እየደረሱ ነው። በእነዚህ በርካታ ዓመታት በተለይ በኢትዮጵያና በሌሎች የአፍሪካ ሀገራት ውስጥ እድገትና ብልጽግና እውን ሆኖ እመርታ ያሳየበትና የህዝቦች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ሁኔታ ወደ ተሻለ ደረጃ የገሰገሰበት ሁኔታ ውስጥ ይገኛል ብሎ ለመናገር የሚያስደፍር አልሆነም። ከቶ ለምን ማለቱ ተገቢ ጥያቄ ይመስለናል። ቀደም ብለን እንዳስተዋልነው የቅኝ አገዛዝ ዋና ባህሪውና ተልእኮው ብዝበዛን መሰረት ያደረገን ትርፍን ማግበስበስ ነው። ይህ እንቅስቃሴውም በአንድ በተወሰነ ክልል ብቻ ሳይገደብ ጥንበር ጥሶ የተጓዘና የዓለምን ሰፊ ግዛትም ያካተተም ነበር። አገዛዙ ቀድሞ በሚያደርገው ሁኔታ ሊቀጥል የማይችልበት ደረጃ ላይ መቃረቡን ሲያሰላና ሲገነዘብ ህልውናውን የግድ በሌላ ዘዴና መንገድ ሊያስቀጥል የሚያስችለውን ንድፈ ሐሳብ ማርቀቅ አስፈለገው። በዚህም ነጻነታቸውን በትግላቸው የተጎናጸፉት አገሮችና የቀድሞ ቅኝ ገዢዎች መካከል የነበረው የኢኮኖሚና ፖለቲካ ትስስር በሌላ መንገድ ይቀጥል ዘንድ የእጅ አዙር ወይም አዲሱ ቅኝ አገዛዝ በሥራ ላይ እንዲውል ተደረገ። ሁኔታውን ቀደም ብለው የተገነዘቡ በተለይም በቅኝ አገዛዝ ስር ተወልደው ያደጉና የመማርና የማወቅ እድሉ ገጥሟቸው አገራቸውንና ህዝባቸውን አስተባብረው ለነጻነት ተጋድሎ ያበቁ አፍሪካውያን ወንድሞች ውስጥ አንዱና ታዋቂው የጋናው ተወላጅ ኳሜ ንክሩማ ይህን ግንኙነት እንዲህ በማለት ገልጾታል። የጀዙር ቅኝ አገዛዝ ፍሬ ነገሩ በስሩ ያለን አገር የይስሙላ ነጻነት እንደ አንድ ብሔራዊ ህልውናውን እንዳስከበረ አገር አስመስሎ ማቅረቡ ሲሆን፣ በተጨባጭ ግን እውነታው የሚያረጋግጠው የአገሩ የኢኮኖሚ አወቃቀርና አሰራር የፖለቲካ ፖሊሲ የሚመራው ከውጭ መሆኑን ነው። ከዚህ ከንክሩማ አነጋገር የምንረዳው ቁም ነገር በቀኝ ግዛትነት ስር ቆይተው ነጻነታቸውን ለመጎናጸፍ በቅተዋል የተባሉ አገሮች አሁንም ዕጣ ፈንታቸውን እንዳሻቸው የሚዘውሩት እኒሁ የቀድሞ ገዢዎቻቸው መሆናቸውን ነው። አዲሱ ወይም የጃዙር ቀኝ አገዛዝ የድንበር ጣሹን ዲታ ብዝበዛና የትርፍ ማጋበስ ጥሙን ልዩ ልዩ ዘዴዎችን ተጠቅሞ የሚያረካበት ንድፈ ሐሳብ ነው የተባለውም በዚህ የተነሳ እንደሆነ ግልጽ ነው። በመሰረቱ የዚህ እትም ዓላማ ቀደም ብሎ በታወቁ ታላላቅ ምሁራንና የታሪክ ተመራማሪዎች በሰፊውና በዝርዝር የተገለጸውን የአዲሱ ቅኝ አገዛዝ ምንነት ላይ ያተኮረ እንዳልሆነ አንባቢያን እንዲያውቁት እንሻለን። በመሰረቱ የዚህ እትም ዓላማ ቀደም ብሎ በታወቁ ታላላቅ ምሁራንና የታሪክ ተመራማሪዎች በሰፊውና በዝርዝር የተገለጸውን የአዲሱ ቅኝ አገዛዝ ምንነት ላይ ያተኮረ እንዳልሆነ እንዲታወቅ እንሻለን። ከላይ ጠቅለል ባለ መልኩ ስለ ጉዳዩ እንድናነሳ የሆነው ዛሬ አገራችንን የሚጠሉና በክፉ ዓይን የሚያዩት አገሮችና የጃዙር ቅኝ አገዛዝ ተዋንያን በአካባቢው የሚያካሂዱት እንቅስቃሴ ያለውን አንደምታና ብሎም አደጋውን ቀድመን ከወዲሁ ነቅተን ለመከታተል ይረዳን ይሆናል ከሚል የቀረበ ነው። ኢትዮጵያ የቅኝ አገዛዝን ድባቅ መታ ነጻነቷንና ብሔራዊ ህልውናዋን ያስከበረች አገር ብትሆንም አንዷ የዓለም ህብረተሰብ አካል ናትና የዓለምን የፋይናንስና የገንዘብ አቅምን ለመቆጣጠር ከተነሳው እንቅስቃሴ ማምለጥ ችላለች ብሎ ለመናገር እንደማይቻል እሙን ይመስላል። ቀደም ያለውን ጊዜ እንተወውና በተለይ አሜሪካ በህዝባችን ላይ ወያኔን እንዲቆናጠጥ ካደረገች ወዲህ ባለፉት 26 ዓመታት በልዩ ልዩ ግንኙነት አማካይነት የጃዙር ቅኝ አገዛዝ ህዝባችንን እየጎዳ እንዳለ እንደ አዲስ የሚነገር ጉዳይ አይመስለንም። በተቀሉ ግን ዛሬ አገሪቱ ለውጭ ኃይላት በሰፊው ወለል ብላ የተከፈተች በመሆኗ ለብዝበዛና ለትርፍ ማግበስበሱ ከመጋለጧ ባሻገር ለማህበራዊ ቀውስና ለውጭ ኃይላት ርካሽ ባህል መፈንጫ ሆና ያለች አገር ሆናለች። ዛሬ በአፍሪካ ቀንድና በቀይ ባህር ሰላጤ ዙሪያ በአሜሪካ አጋፋሪነት ለሚመራው ኃይል የአውሮፓውያን የንግድ መስመር እንዳይስተናከልና አሸባሪ ኃይላት የተባሉትን እንቅስቃሴ ለመከላከል ኢትዮጵያ የያዘችው ጂኦግራፊያዊ ክልል ወሳኝነት አለው ተብሎ በመታሰቡ የተነሳ ይህንኑ ጥቅማቸውን ለማስከበር አገልግሎት እየሰጠች ትገኛለች። እንደሚታወቀው ከሸርማርኬ ጀምሮ ሶማሊያ በአጎራባች አገሮች ውስጥ ሶማሌዎች ሰፍረው የሚገኙበትን ስፍራ ሁሉ በይገባኛልነት ከተቀረው የሶማሌ ግዛት ጋር ለማጠቃለል በነበራት እቅድ የተነሳ ከኢትዮጵያ ጋር የዚያድ ባሬ መንግስት እስካከተመ ድረስ በተለያየ ወቅት ጦርነት ስታደርግ የቆየች መሆኗ የሚታወቅ ነው። የዚያድ ባሬ መንግስት ሲፈርስ አገሪቱ መንግስት አልባ ሆና በተለያዩ የጦር አበጋዞች የእርስ በርስ ጦርነት ውስጥ እንድትታመስ ሆነ። በሂደት ካረንቋ ውስጥ ለመውጣት ተስፋ የተጣለባቸው አንድ ላይ ተባብረው የነበሩ ኃይላትን ያለቃውን የአሜሪካን ትዕዛዝ ለመፈጸም ወያኔ ይህን የተባበረ ኃይል ወቅቶ ከማስወገዱን በተጨማሪ ዘምቶ የነበረው ወታደር ሴቶችን በመድፈሩ ክፉኛ የተበሳጩት ዛሬ አልሽባብ ተብለው የሚታወቁት እንዲፈጠሩ ምክንያት ሆነ። ወያኔም በአካባቢው የራሳቸውን ስምሪት ያደረጉ አለቆቹን ፍላጎት ለማሟላትና የሚያፈሱለትን ነዋይ ለመሰብሰብ ሲል ብቻ በተደጋጋሚ በሰው አገር ጣልቃ ገብቶ መርዷቸው እንኳ እስከዛሬ ለቤተሰቦቻቸው ያልተነገረላቸው ወታደሮች የጥይት ሰለባ ሆነው በየበረሃው የጅብራት ሆነው እስቲቃሩ ድረስ ያደረገው የሚያደርገውን ከተካቴ ለተባሉት ኃይላት አፍሪካውያንን የማዳከምና የመከፋፈል ተልእኮ አስፈጻሚ መሆኑ ግልጽ ነው። ይህ የወያኔ ድርጊት በወደፊቱ ኢትዮጵያና የሶማሌ ህዝቦች መካከል ሊኖር በሚገባው ግንኙነት ላይ ያስከትል የሚችለው መዘዝ የጎላ እንደሚሆን ጥርጥር የለውም። ሌላው ትኩረት መስጠትን የሚገባው ጉዳይ ቀድሞም በክፉ አይን የሚያይን የአረቡ ክልል በተለይም የተባበሩት የአረብ ኤሚሬቶችና ሳውዲ አረቢያ እንግሊዝ ምስራቃዊውን የስዊስ ካናል በ1971 ዓ.ም ለቃ ከወጣች ከ45 ዓመታት በኋላ ምዕራባዊውን የስዊስ ካናል በቁጥጥር ስር ለማድረግ ከ1980 እስከ ዛሬ ድረስ እያደረጉት ያለው እንቅስቃሴ ክትትልን የሚሻ ነው። ኢትዮጵያ የምዕራቦቹም ሆነ የቻይና ኢምፔሪያሊዝም መፈንጫ ሆና ትገኛለች። ወያኔን ለማስወገድ የተጀመረው ትግል የዚህን አንደምታ ይዘት በአግባብ ማጤን እንዳለበትም ግልጽ ነው። የአፍሪካ ቀንድና የቀይ ባህርም የአረቦችና ኢራን መራኮቻ መሆኑም ይታያል። አገር አድን ትግላችን ይህንንም በእይታው ማስገባት ይኖርበታል ማለት ነው። በሉዓላዊነት ላይ የተቃጡትን አደጋዎች ሁሉ መቋቋም ለመጪው ትውልድ የማይረጉት ግዳጅ ነውና ሁሉም ነቅቶ ለኢትዮጵያ ዘብ መቆሙ፣ የውስጥና የውጭ ጠላቶቿን መታገሉ ብሔራዊ ኃላፊነት ነው። ኢትዮጵያን ከጃዙር አገዛዝ እንጠብቅ። አገራችን በነጻነት ለዘላለም ትኖር።
ተቆለ ፋሽስቶ ያቆየበት ዛሬም ለቆጠኑ እንበረከከ የነጻነቷና ድንበሩ ከዚያነ በዘመናት
ታይነት ሆናል የሚያስተገስድ ወገን መጠጠቂያ የፋሽስቶች ምሽግ ስንታይነት ሆናል ማቀፋ የበጠሰ በጣም የወረደ ሚዛን የሰበረ ወገን የማገደ ሆዱን ለወያኔ ሰጥቶ በዋለዳግድ ሀገርን የሚያስፈርስ ታሪክን የሚያስመድ ስንታይነት ሆናል። አይ ይሁዳም ብላ ወይ ይሁዳም አቤት ይሁድ ማት ሰፋፊ ቅሪላ ክደት የለጠጠው አይጠሬ ሽንፍላ ስንት አይነት ወዳለ ጎርጥ ሆድ ያለው ባለ ሁለት ክፍል አንደኛው ለስጋ አንደኛው ለብቅል ከመርገጫ ስትወስ ካናት ጠጉሩን የአዳም ዘርነቱን ሰባይ ክብሩን ለወያኔ ኢህአዴግ ሆዱ ለውጦት አልታያለው ወገን ሲፈናቀል ዝባዘው ብዙዎችን የተጓሮች ክምር ወያኔ ያዛቸው በስጋ በብት ከዶቃ ማሰራ እስከ ጅራት ማብቂያ መጠጠቂያ ሆዶች ለሰው ልጅ ማፈሪያ ይሉንታ ማያውቁት ዝብት የማይፈሩ መሆናቸው ለመሆን የሚያል መያት ሆዶች ፍሬን የበጠፉ ሞቅ ካለው ገብቶ የሚልከሰከሱ ቦድ የሚውሉ ቦድ የሚያድሩ ቦድ የሚንሰራ ስብና አልባ ከዞ ከርከሮ ከጉማሬባ አቤት ይሁዳ አይነት ስንት አይነት ወዳለ እሺ ስንት አይነት አይማን አይቷጭ ወረበት ስንት አይነት አፋለ ቦድ የታሰረ ስንት አይነት ዞር አለ ሰምታ አዳፈን ስንት አይነት ጣት አለ ቀሱር ያዘገን አቤት 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 የስብና ቅል ስንት አይነት ወዳለ ማጨፋ የበጠሰ በጣም የወረደ ሚዛን የሰበረ ወገን ያማገደ በሆድስ ውድ ሰርቶ የሚያስተገስቡ ወገን መጠጨቃ ተጓዥ ጎተራዎች የሚተፈንጉ ብዙዎች አሉ የጨጓሮች ክምር ወያኔ ያዛቸው በስጋ በብት ሁሉን ነገር ባ ሁሉን ነገር ወዳ ሁሉንም ላሰላ ሁሉንም በመላ በሶስም ጎተራ አፋቸው ጉልቻ እኛ አናሳልፈው ለኔ ከፍቴ ብቻ ውለታቸው ለሆድ ድገታቸው በሆድ በሆድ ነው ሞታቸው የነገን የሚያስብ ሌላ ነሷቸው ካቻ ምናምና ምናምን ዛሬም ሆዳም ናቸው ሆዶች አቤት የሆድ አይነት ስፋትና ጥልቀት የሴት የወንድ ሆዶች ዝርግፍ ጨጓራዎች ከብዙ ከብዙ ከርሶች መሃል የኒ ቆዳና ፍንቅልቁል የወጣ ዘራ አዳም የሚያውቃት የግፈኞች ማሻ ሰፊ ትቦ ያላት ለሆዳሞች ሁሉ ተምሳሌ የሚያደርጓት የቅሪሎች ንግሥት የከርሶች ተገነት የተባዎች ልንት የሆዳሞች መስፈር ከርሷንና አፏን ለቴጋዜ ቡላ ወለድ ያስያዘች አንድ አንድ አይጠ ሞገጽ የሚምትባል ከፊትም ኋላም ሆድ የተሸከመች አይነት የሚመስሉ የሚዘገንኑ ሰፊ ሆድ ያዘኑ ከአውሬው የቤት እንስሳ ተባይን ጨምሮ የተቀላቀሉ ከብዙ ጥቅጠቃ ግልጋሎት በኋላ መቋጠሪያ ቻሏፋቸው ይላላ ከሆዳሞች ሆዳም በጣም የሚያስጠሉ ከወያኔ ማድ ቤት የተኮለኮሉ አቤት የሆድ መዓት ስንት አይነት ሆዳ ነው በወገን እንባዋኝ ደምረቅ ቋዳሪ በክህደት ውርደት የተነሰነ ከርስ ይዞ ተሽከርካል ሀገሩ ተስፈርስ ወገኑ ሲቆላ ከገዳይ ግራ ቆሙ ጠቅጥቆም ይሞላል አቤት ሆድና ሰው አቤት ሰው አቤት ሰው የሰው ልጅ ከንስሳ የሚለየው ነገር የነገር አስቦ ዛሬ አስብቶ ማደር ከእንስሳ በላቀ ስብና ከሌለው ከእርሶ አደር የሚሉት የጋማ ከብት ነው የጋማ ከብት እንኳ እስኪሚሞት ድረስ ቁመ ያገለግላል የሰው ልጅ ከፊቱም ከኋላም ሆድ አዝሎ ከዞረ ለምንስ ይጠቅማል ምንስ ይፈይዳል ቢጥሉትም ያውቃል ቢያነሱትም ሆዳ ኖሮ ካልጠቀመ ቢጠፋ የማይጎዳ አቤት የሆድ አይነት ውልደታቸው ለሆድ እድገታቸው ለሆድ በሆድ ለሞታቸው የነገን የሚያስብ ሌላ ነሷቸው ካቻ ምናምና ምናም ዛሬም ሆዳም ናቸው አቤት የሆድ አይነት ስንት አይነት ሆዳ አለ ስንት አይነት ቅሪላ ወገኑን ጠቅጥቁ በደስታቸው